ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ግንቦት 5 2013 ዓመተ ምህረት ዝግጅታችን ጀመረ። እንኳን አደረሳችሁ የተከበራችሁ የእስልምና እምነት ተከታዮች። ኢድ ሙባረክ።
ኢድ ሙባረክ።
ሙባረክ።
ኢድ ሙባረክ። ኢድ ሙባረክ። 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 ለና ወለኩም ሙስሊም ሙስሊማቶች በሙሉ ሰላም አለይኩም።
የ1442ኛውን የኢድ አልፈጥር በዓል በማስመልከት ያሰናደነውን ዘገባ ከዜናው በኋላ እናስደምጣችኋለን። ጤና ይስጥልኝ፣ እንደምን አመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ስርጭቱን ንጉሱ ታምሬ ያቀናብርልናል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በአት ቪኦኤ አምሃሪክ የፌስቡክ ገጻችን ተቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። 1442ኛው የኢድ አልፈጥር በዓል በዛሬው ዕለት በመላው ኢትዮጵያ ተከብሮ ውሏል። በአዲስ አበባ ስቴዲየም በተካሄደው የኢድ ሶላት መርሃ ግብር ላይ መልእክት ያስተላለፉት የኢትዮጵያ እስልምና ጉዳዮች ፕሬዝዳንት ተቀዳሚ ሙፍቲ ሐጂ እድሪስ የሙስሊሙ ማህበረሰብ ለተቸገሩ ወገኖች ማገዝ የሃይማኖታዊ አስተምሮት ግዴታ ነው ብለዋል። የበዓሉ ተሳታፊዎችም በኮቪድ-19 ምክንያት አምና በጀማዓ ያልተካሄደው የኢድ ሶላት ዘንድሮ ወደ ነበረበት መመለሱ እንዳስደሰታቸው ገልጸዋል። ከተለያዩ ከተሞች ዘጋቢዎቻችን ያደረሱንን ሪፖርቶች ከዜና በኋላ እናቀርባለን። ለእስልምና ሃይማኖት አድማጮቻችን ኢድ ሙባረክ። በትግራይ ክልል የተለያዩ ከተሞች የኮቪድ-19 መከላከያ ክትባት ሊሰጥ መሆኑን የክልሉ ጊዜያዊ አስተዳደር ጤና ቢሮ ገለጸ። የኮቪድ-19ን ለመከላከል እንዲያግዝ በመቀሌ ከተማ የተጀመረውን ክትባት በትግራይ ክልል ሁሉም አካባቢዎች ለማስፋት ጥረት እየተደረገ መሆኑ ተጠቁሟል። በጤና ቢሮ የኮቪድ-19 መከላከያ ኃላፊ ዶክተር አርነት አዳነ እንደተናገሩት ለክትባት አገልግሎት የሚውል 108,000 ክትባት ከጤና ሚኒስቴር ለክልሉ ተልኳል። በሌላ ዜና በመቀሌ ከተማ የኢንተርኔት አገልግሎት በአንዳንድ ሆቴሎች፣ የምግባረ ሰናይ ተቋማትና የመንግስት መስሪያ ቤቶች መጀመሩ ተገልጿል። የስልክና የኢንተርኔት አገልግሎት በአብዛኛው የትግራይ ክልል አሁንም ዝግ መሆኑን አስተያየት ሰጪዎች ተናግረዋል። ኢትዮ ቴሌኮም በበኩሉ በክልሉ ብዙ ከተሞች የጥገና ስራዎች በማከናወን በዛሬው ዕለት የተንቀሳቃሽ ስልክ አገልግሎት አስጀምሬያለሁ ብሏል። ሙልጌታ ጽሃ ከመቀሌ ዝርዝሩን ይዟል።
በትግራይ ክልል የኢንተርኔት አገልግሎት ለስድስት ወራት ተቋርጦ ቆይቷል። ከባለፈው ሳምንት ጀምሮ ደግሞ በመቀለ ከተማ አንዳንድ ትላልቅ ሆቴሎችና የምግባረ ሰናይ ተቋማት ላይ የኢንተርኔት አገልግሎት ተጀምሯል። በመቀለ ከተማ አገልግሎቱ ከተጀመረላቸው ሆቴሎች አንዱ ዘማሪያስ ሆቴል ነው። የሆቴሉ ስራ አስኪያጅ አቶ አብርሃም ሰገድ በቅርብ ቀናት ኢንተርኔት አገልግሎት በመጀመሩ ለስራቸው አጋዥ መሆኑ ገልጸዋል። እንዲሁም በሆቴሉ ኢንተርኔት ለመጠቀም ብዙ ሰዎች እንደሚገቡ ነው የተናገሩት።
እንግዶቻችን ሰርቪስ ያገኙ ነው እና አሁን ሰው እንዴት ተቸግሮ እንደነበርም ያሳያል። ብዙ ሰው ፍለው ያደረገ ነውና እኛም ቢዝነሳችን እየሰራ ነው። ጥሩ ነው። ቶታሊ ከመጥፋት የተሻለ ነው። ትላልቅ ሆቴሎችም ሆነ መከፈቱ በጣም ጥሩ ነው። ግን ለበለጠ ደግሞ ቀጣይም ሌሎችም ኢንተርኔት ተጠቃሚ የነበሩ ተቋማት ትላልቅም ትላልቅ ይከፈት ደግሞ የበለጠ ጥሩ ይሆናል ብዬ ገምታለሁ። ምክንያቱም አሁን ያየሁት እኔ ህብረተሰቡ እንዴት ኢንተርኔት ተጠቃሚ እንደነበር ነው። ይሄ ማሳያው ደግሞ በተከታታይ በብዛት ያለው ሰው ይመጣልና ኢንተርኔት ቢሰፋ።
አቶ ዮናስ ኃይለ ማርያም የተባለ በሆቴሉ ኢንተርኔት ለመጠቀም መምጣቱ ገልጿል። ከስድስት ወራት በኋላ አገልግሎቱ ማግኘቱ ተናግሯል። የስልክና የኢንተርኔት አገልግሎት ከመቀለ ከተማ ውጭ በአብዛኛው የክልሉ አካባቢዎች በመቋረጡ ከቤተሰብ ጋር ለመገናኘት ግን ተቸግረናል ብሏል።
አሁን በመቀሌ የተወሰነ በአምስት ሆቴሎች አካባቢ ኢንተርኔት እየተጠቀምን ነው። ሌላ ቦታ ግን ማግኘት አይቻልም። ልክ በሌላው የትግራይ አካባቢዎችም ስልክ ተዘግቷል። ጦርነት ስላለ ማለት ነው። ስለዚህ የቤተሰቦቻችን ደህንነት ለማግኘት አልቻልንም። ስለዚህ ስልኩና ኢንተርኔቱ እንዲከፈትልን የምንጠይቀውኛ።
የኢትዮ ቴሌኮም ዋና ስራ አስፈጻሚ ወይዘሪት ፍሬህይወት ታምሩ በስልክ በሰጡን አስተያየት አስቀድሞ የፋይናንስ ተቋማት ትኩረት በማድረግ የብሮድባንድ ኢንተርኔት አገልግሎት መሰራቱ በመግለጽ በክልሉ 435 የብሮድባንድ ኢንተርኔት ተጠቃሚ የሆኑ የመንግስት መስሪያ ቤቶች፣ የምግባረ ሰናይ እንዲሁም የግል ተቋማት ዳግም አገልግሎት አግኝተዋል ብለዋል። ይህ አገልግሎት የማስፋፋት ስራም በክልሉ እንቀጥላለን በማለት ዋና ስራ አስፈጻሚዋ ተናግረዋል። በጸጥታ ምክንያት በክልሉ አብዛኛው ከተሞች ተቋርጦ የነበረ የስልክ አገልግሎትም በብዙ ከተሞች በዛሬው ዕለት መጀመሩ ገልጸዋል።
ችግሮች ነበረብን። አንዳንድ ቦታዎች ላይ ከጸጥታ ጋር ተያይዞ ችግር ኖሮብን ኦፕሬሽን መቀጠል አልቻልንም ነበረ። አሁን ግን ተቆጣጣለ ስሬ ሳክሶ ዳንሻ ኡመራ ታዲጉደም ሄዋኒ ማይስተብሪ አብያብዲ እነዚህ ተነስተውልናል። ጥሩ ብዙ በከተም ሳይቶች ተነስተዋል። ትንሽ ይቀረናል። አሁን በአድዋ ሳይድ የሚቀረናል። እሱንም እንደዚሁ በጥቂት ቀናት ውስጥ እናጠናቀቃለን ማለት ነው።
ተንቀሳቃሽ ስልክ አገልግሎት የማዳረስ ስራውን አሁንም እንቀጥላለን በማለት ነው የገለጹት። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለ።
ሙልጌታን ለዘገባው አመሰግናለሁ። በትግራይ ክልል ዜና እንቆያለን። በኢትዮጵያ የትግራይ ክልል የሰብአዊ ረድኤት ተደራሽነትን በሚመለከት የተወሰነ አዎንታዊ ዜና ያለ ቢሆንም ሁኔታው አሁንም ያልተረጋጋና የማያስተማምን መሆኑን በሀገሪቱ ያለው የሰብአዊ ጉዳዮች አስተባባሪ ቢሮአችን አስታውቆናል ሲሉ የመንግስታቱ ድርጅት ማለትም የተባበሩት መንግስታት ድርጅት ቃል አቀባይ ስቴፋን ዱጃሪች ተናገሩ። በክልሉ እጅግ በከፋ ችግር ላይ ላሉ ገጠራማ አካባቢዎች ሰብአዊ እርዳታ ለማቅረብ እየተደረገ ያለውን ጥረት በቅርብ ቀናት በወታደራዊ ኃይሎች በሚፈጸሙ የማከላከል እርምጃዎች ምክንያት የእርዳታ ተደራሽነት በከባድ ሁኔታ ተደነቃቅፏል ሲሉ ነው ዱጃሪች አክለው ያስረዱት። በሰሜን ምዕራብ፣ በማከላዊ፣ በምስራቃዊ፣ በደቡብ ምስራቃዊና ደቡባዊ ዞኖች ግጭቱ መቀጠሉን ሪፖርት ደርሶናል ሲሉም አክለዋል። አጣዳፊ የመጠለያና ምግብ ያልሆነ እርዳታ ከሚያስፈልገው 3 ሚሊዮን ህዝብ ውስጥ እንደ አውሮፓውያን አቆጣጠር ከግንቦት 3 ቀን ወዲህ እርዳታ የደረሳቸው 347,000 ሰዎች ብቻ መሆናቸው ተገልጾልናል ያሉት የመንግስታቱ ድርጅት ቃል አቀባይ የዝናቡ ጊዜ ከመጀመሩ በፊት ከቀያቸው ለተፈናቀሉ ሰዎች ክብራቸው በሚጠበቅበት መንገድ የሚጠለሉበት ስፍራ ማዘጋጀት ወሳኝ መሆኑንም አሳስበውናል ብለዋል። በትግራይ ክልል በህዳር ወር የኢትዮጵያ መንግስት ህግን የማስከበር ሲል በጠራው ወታደራዊ ዘመቻ አክሱም ከተማ ውስጥ በመከላከያ ኃይሎችና በኤርትራ ወታደሮች ንጹሃን ዜጎች ተገለዋል ተብሎ በቀረበው ክስ ጠቅላይ አቃቤ ህግ ለሁለት ወራት ያካሄደውን ምርመራ ውጤት አስመልክቶ የሰጠውን መግለጫ የሰብአዊ መብት ድርጅቶቹ Human Rights Watch እና Amnesty International ነቅፈዋል። ጉዳዩ በነጻ ዓለም አቀፍ አካል ምርመራ ሊካሄድበት እንደሚያስፈልግ በአጽንኦት የሚያሰምር ነው ብለውታል። የሂዩማን ራይትስ ዋች የአፍሪካ ቀንድ ዲሬክተር ለቲሺያ ባደር ባወጡት መግለጫ የጠቅላይ አቃቤ ህግ ቢሮ መግለጫ አክሱም ውስጥ የተገደሉት አብዛኞቹ ከኤርትራ ወታደሮች ጋር ውጊያ ላይ የነበሩ ተዋጊዎች እንጂ ሲቪሎች አይደሉም ማለቱን ገልጸዋል። የጠቅላይ አቃቤ ህግ ቢሮ የምርመራ ውጤትና በትግራይ ክልሉ ግጭት በጠቅላላ ስለተፈጸሙ የግፍ ተግባሮች የወጡ ሪፖርቶች ሲነጻጸሩ የኢትዮጵያ መንግስት ተዋጊዎችንና ሲቪሎችን የሚለይበትን መንገድ የሚጠቁሙ ናቸው ብለዋል። የኤርትራ ባለስልጣናት ከወዲሁ የጠቅላይ አቃቤ ህጉን የምርመራ ውጤት ኃይሎቻቸው አክሱም ውስጥ ከፈጸሙት አድራጎት ነጻ ያወጣ አድርገው እየተረጎሙት ነው ሲሉም አክለዋል ለቲሺያ ባደር። የሂዩማን ራይትስ ዋች ለቲሺያ ባደር አክለው የኢትዮጵያ መንግስት ያወጣው የምርመራ ውጤት በተፈጸሙ ድርጊቶች ተጠያቂነትን ለማረጋገጥ ከልብ የተደረገ ጥረት ሳይሆን ጥፋትን የመሸፋፈንና እንዲህ ያሉ ወንጀሎችን መፈጸም የሚፈቀድ የሚያስመስል ነው ብለውታል። አምነስቲ ኢንተርናሽናል በበኩሉ የአክሱሙ ፍጅት በነጻ ዓለም አቀፍ አካል መጣራት አለበት በሚል ርዕስ ባወጣው መግለጫ በጉዳዩ ላይ ድርጅቱ ያወጣው ሪፖርትና የጠቅላይ አቃቢ ሕጉ የምርመራ ውጤት ቁልፍ በሆኑ ሁለት ነጥቦች ልዩነት ያለው መሆኑን ጠቅሷል። ያም የሰለባዎቹ ማንነትና የኤርትራ ወታደሮች ሲቪሎችን በመግደል የነበራቸው ሚና የተመለከተ ነው ሲል አትቷል። አምነስቲ ኢንተርናሽናል በመቶች የተቆጠሩ ሲቪሎች መገደላቸውን በዝርዝር ሪፖርት ሲያቀርብ የኢትዮጵያ ጠቅላይ አቃቤ ሕግ ሪፖርት የግድያው ሰለባዎች በኤርትራ ወታደሮች ላይ ጥቃት የከፈቱ የህወሓት ተዋጊዎች ናቸው ማለቱንም ጠቅሷል። አምነስቲ በመግለጫው የጠቅላይ አቃቤ ሕግ ቢሮ በአክሱም ጭፍጨፋ ሲል በገለጸው ላይ ምርመራ መጀመሩ መልካም ነው ብሏል። በዓለም አቀፍ ደንብ መሰረት ግን እንዲህ ያሉ ምርመራዎች ሳይዘገዩ ከወገንተኝነት በራቀና ነጻና ግልጽ በሆነ መንገድ መከናወን የሚገባቸው ሆነው ሳለ የጠቅላይ አቃቤ ሕጉ ሪፖርት ይህንን የማያሟላ ሆኖ መገኘቱ በጥልቅ አሳስቦናል ብሏል። በሌላ በኩል የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል በትዊተር ገጻቸው ባወጡት ጽሑፍ የኢትዮጵያ ፌደራል አቃቤ ሕግ ሁለት ወራት ፈጅቶ በስፍራው በመገኘት ባካሄደውና አጠቃላይ ይዘት ባለው ምርመራ ውጤቱ አምነስቲ ኢንተርናሽናል እና ሂዩማን ራይትስ ዋች እንዲሁም ተባባሪዎቻቸው የአክሱም ጭፍጨፋ በሚል የሚያሰሙትን የፈጠራ ክስና ኤርትራን ለመወንጀል የሚያደርጉትን ሙከራ እርቃኑን አስቀርቶታል ብለዋል። በሌላ የኤርትራ ዜና ብፁዕ ወቅዱስ አቡነ ቄርሎስ አምስተኛው የኤርትራ ኦርቶዶክስ ተዋህዶ ቤተክርስቲያን ፓትርያርክ ሆነው መመረጣቸውን የማስታወቂያ ሚኒስትሩ አቶ የማነ ገብረ መስቀል በትዊተር ገጻቸው አስታውቀዋል። ብፁዕነታቸው ለፓትርያርክነት የተመረጡት በቅዱስ ሲኖዶሱ ህገ ደንብ መሰረት በዛሬው ዕለት በተከናወነ ድምጽ አሰጣጥ መሆኑን ያስታወቁት የማስታወቂያ ሚኒስትሩ ብፁዕነታቸው ልክ የዛሬ ወር በፈረንጆች ሰኔ 13 ቀን በይፋ በዓለ ቅድስናቸው ይከናወናል ብለዋል። ነባሩ ፓትርያርክ በምን ሁኔታ ላይ እንዳሉ የተገለጸ ነገር የለም። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ህንድ ውስጥ በኮቪድ-19 ምክንያት የሚሞቱት ሰዎች ቁጥር መጨመሩን እንደቀጠለ ነው። ዛሬም እንደትናንቱ ከ4000 በላይ ሰዎች ለህልፈት ተዳርገዋል። በመጨረሻም በኮምፒውተር ስርዓቱ ላይ በደረሰ የሳይበር ጥቃት ሳቢያ ተሰናክሎ የሰነበተው የግዙፉ የዩናይትድ ስቴትስ የነዳጅ ማስተላለፊያ የቧንቧ መስመር ወደ ቀድሞ ስራው መመለሱን የኩባንያው ባለስልጣናት አስታውቀዋል። አጥር ያለ ዘገባ አሉላ ከበደ ያቀርብልናል።
በቀን ከ100 ሚሊዮን ጋሎን በላይ የነዳጅ ዘይት የሚያስተላልፈውና ለቀናትም ስራው የተስተጓጎለው ኮሎኒያል ፓይፕላይን የነዳጅ ማስተላለፊያ ስራውን ከትላንት ከቀትር በኋላ አንስቶ መጀመሩን ገልጸው፣ ነገር ግን የአቅርቦት ስርዓቱ በየደረጃው ተስተካክሎ ወደ ቀድሞ ሁኔታው እስኪመለስ በርካታ ቀናት ይወስዳል ሲሉ የድርጅቱ ባለስልጣናት አስታወቁ። ትላንት ረቡዕ እኩለ ቀን ላይ ደቡብ ምስራቅ ቨርጂኒያ ክፍለ ግዛት ውስጥ የሚገኙ የነዳጅ ማደያዎች በሙሉ ለአሽከርካሪዎች የሚያቀርቡት ነዳጅ አልነበራቸውም። በአጎራባቿ የሰሜን ካሮላይና ክፍለ ግዛትም ከ65% በላይ የሚሆኑት የነዳጅ ማደያዎች በተመሳሳይ ማጠራቀሚያቸው መሟጠጡን አመልክተዋል። የዩናይትድ ስቴትስ መንግስትና የኢንዱስትሪው ባለስልጣናት ታዲያ የነዳጅ እጥረት ተፈጥሯል በሚል በተደናገጠ ስሜት ተውጠው ነዳጅ ያለበትን እያሰሱ ለጊዜው ከሚያስፈልጋቸው በላይ በብዛት በመግዛት የሚያከማቹ ሰዎችን ይህን ተግባራቸውን እንዲያቆሙ እየተማጸኑ ነው። ፒት ቡቲጄጅ የዩናይትድ ስቴትስ የትራንስፖርት ሚኒስትር ናቸው።
I will say that this is a time to be sensible and to be safe. Of course, we understand the concern in the areas where people are encountering temporary supply disruptions.
ይህ ምክንያታዊ ሆነን የደህንነታችን መጠበቅ እንድናረጋግጥ የሚጠይቅ ጊዜ ነው ብዬ አምናለሁ። እርግጥ የነዳጅ አቅርቦት ለጊዜው በተቋረጠባቸው አንዳንድ አካባቢዎች የሚገኙ ሰዎች ያደረባቸውን ስጋት እንረዳለን። ይሁን እንጂ በቻሉት ሁሉ ነዳጅ ካለበት እየሸመቱ ማከማቸት ግን ሁኔታው እንዲሻሻል አይረዳም።
ከቴክሳስ አንስቶ እስከ ኒውዮርክ የተዘረጋው የኮሎኒያል ፓይፕላይን የነዳጅ ማስተላለፊያ ቧንቧ በዩናይት ስቴትስ ምስራቃዊ ክፍል የሚገኙ አካባቢዎች ከሚጠቀሙት 45% የሚደርሰውን ነዳጅ የሚያቀርብ ነው። ከሩሲያ ጋር ግንኙነት አላቸው የተባሉት የኢንተርኔት ጠላፊዎች ባለፈው አርብ ነበር አንድን የኮምፒውተር ስርዓት ለማሰናከል ሆን ተብሎ የተሰራ የኮምፒውተር ፕሮግራም እንዳይሰራ ካደረጉ በኋላ የማስለቀቂያ ገንዘብ የጠየቁት። የጥቃቱ አድራሾች ነዳጅ ማስተላለፊያውን የኮምፒውተር ስርዓት አሰናክለው በስውር መንገድ እንዲቆለፉ ያደረጓቸውን የመረጃ ማህደሮች ነጻ በማድረግ ኩባንያው የቀድሞ ስራውን በአግባቡ መስራት እንዲያችለው የተጠየቀውን የማስለቀቂያ ገንዘብ ለጠላፊዎቹ ይስጥ አይስጥም ሆነ ሰጥቶም እንደሆነ ምን ያህል ስለመሆኑ ለጊዜው ይፋ የተደረገ ነገር የለም።
አሉላ ከበደና አመሰግናለሁ። አድማጮች ለሰዓቱ የተሰናዳው ዜና በዚሁ ያበቃል።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርስ በ25 ሜትር ባንድ በ12040 ኪሎ ሄርስ በ31 ሜትር ባንድ በ9485 ኪሎ ሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ግንቦት 5 2013 ዓ.ም ምረት ዝግጅታችን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ እለቱ አብይ ርዕስ እንለፍ።
ኢድ ሙባረክ።
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 ኢድ ሙባረክ። Muslim Muslimatos, famulo, salam alaikum, Eid Mubarak, Mubarak, Mubarak.
And she አራት መቶ አርባ ሁለተኛው የኢድ አልፈጥር በዓል ዛሬ በመላው ኢትዮጵያ ተከብሯል። በአዲስ አበባ ስታዲየም የተካሄደው የኢድ ሶላት መርሃ ግብር ላይ ሃይማኖታዊ ሁነቶች ተፈጽመዋል። በኢድ ሶላት ላይ መልእክት ያስተላለፉት የኢትዮጵያ እስልምና ጉዳዮች ፕሬዝዳንት ተቀዳሚ ሙፍቲ ሐጅ ኢድሪስ የሙስሊሙ ህብረተሰብ ለተቸገሩ ወገኖች ማገዝ የሃይማኖታዊ አስተምህሮ ግዴታው ነው ብለዋል። የበዓሉ ተሳታፊዎችም በኮቪድ-19 ምክንያት አምና በጀማዓ ያልተካሄደው የኢድ ሶላት ዘንድሮ ወደ ነበረበት መመለሱ እንዳስደሰታቸው ገልጸዋል። ፀሐይ ዳምጠው ተጨማሪ ዝርዝሩን ታስደምጠናለች።
الله اكبر الله اكبر
الله يا وافي ويا سريع
الله اكبر الله اكبر
الله يا كافي ويا سميع
الله اكبر الله اكبر
ዛሬ ከጠዋቱ 12 ሰዓት ጀምሮ የእስልምና እምነት ተከታዮች በአዲስ አበባ ስታዲየም የተለያዩ ሃይማኖታዊ ኩነቶች ሲከውኑ ቆይተው በኢድ ሶላት መርሃ ግብሩን አጠናቀዋል። በመርሃ ግብሩ ላይ ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ እንኳን ለ1442ኛው ዓመት ሂጅራ የኢድ አልፈጥር በዓል አደረሳችሁ አደረሰን ብሏል። የረመዳን ወር በሙስሊሙ ማህበረሰብ ዘንድ የሰላም የፍቅር የመተሳሰብና የአብሮነት ወር ነው ያሉት የኢትዮጵያ እስልምና ጉዳዮች ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሐጂ ኢድሪስ ዛሬም የሚከናወኑ 13 አስፈላጊ ሃይማኖታዊ ተግባራት አሉ ሲሉ ገልጸዋል።
እኔ ሃይማኖታዊ ተግባራቶች ናቸው። ከ13ቱ ተወዳጅ ተፈላጊ ጉዳዮች አንደኛው ደስታ ነው። በዛሬ ቀን ማንኛውም ሰው ደስታ ሊገልጽ፣ ቤተሰቡን ሊያስደስት፣ ጎረቤቱን ሊያስደስት ተገቢ ነው። ሌላው ሰደቃ ማበርከት አስፈላጊ ነው። ሰደቀተል ፊጥር መስጠት ድሆችን ከዛሬ ቀን ከጀላ ለመና ማብቃቃት አስፈላጊ ነው። የቆንጥጭ ሶደቃ ያላወጣን እንደው ቆሙ በያ ሰማይ ወአርጅን ጠለጠላል ተብሏል። ወዲ አላህ መቃረቢያው ሶደቃ ሳልሽጥሙ ነው።
ተቀዳሚ ሙፍቲ ሐጂ ኢድሪስ አክለው በመዋደድ በመተሳሰብ በአንድነት ከቆም ጠላት ህዝቡን ለመነጣጠል ቀዳዳ ያጣልና አንድነታችሁን አጠናክሩ፣ ሰላም ወዳድ ህዝብ መሆናችሁን በተግባር አሳዩ ሲሉ ተደምጧል።
የአዲስ አበባ ከተማ ምክትል ከንቲባ ወይዘሮ አዳነች አቤቤ በበኩላቸው የእንኳን አደረሳችሁ መልእክት አስተላልፈው በቅዱስ የረመዳን ጾም ወቅት የተከናወኑ መልካም ተግባራት ተጠናክረው እንዲቀጥሉ ጠይቀዋል። የአብሮነት ሴቶቻችንና የውስጥ አንድነታችን በማጠናከር ከሁሉም አቅጣጫ የምትደረግብንን ጫና መከላከል አለብ ሲሉም አክለዋል።
አገራችን ታለችበት ወቅታዊ ሁኔታን ቆጣጡ አበማድረግ ሙስሊሙ ማህበረሰብ አጣያነት ያለው ተስፋ በመፈጸም ያሳለፈው ወር ነው። ይህ በአንድ ወቅት ላይ የረመዳን ወርን ብቻ ጠብቀን የምናደርገው ሳይሆን የዘንድሮው የረመዳን ወር በተለይም በመዲናችን አዲስ አበባ ከሌሎች ሃይማኖት ተከታዮች ጋር በመሆን በጋራ በማፍጠር አንድነትን በማሳየት የአብሮነት ሴቶቻችን ላይ እያንጃበበ የመጣውን አቧራ ለማራገፍ ትልቅ አስተዋጽኦ አበርክቷል። ሀገራችንን ለማፈራረስ ሌት ተቀን የሚታክሩ ኃይሎች በብሔርና በሃይማኖት ስም ሊነጣጥሉን ስውር ዓላማቸውንም በራሳችን እጅ ለማሳካት የሚያደርጉት ሙከራም ፈጽሞ እንደማይሳካ በታላቁና ክብረ ወሰንን በከበረው የጎዳና ላይ እፍጥር ፕሮግራም በግልጽ መናገር ተችሏል።
አቶ መሐመድ አህመድ የበዓሉ ተሳታፊ ነበሩ።
ዘንድሮ ያው አልሐምዱሊላህ ሁሉም ነገር የተሟላ ነው እና ያው ከምስኪን ወንድሞቻችን ያለን ነገር ተካፍለን በልተናል። አልሐምዱሊላህ በመጪው ደግሞ የበለጠ ነገር ከአላህ እንጠብቃለን። ብቻ ያው በተቻለና ቀን የተወሰኑ ሰዎች ሆነን አካባቢያችን ላይ የተወሰነ ጀማዓ ሰግደናል፣ ኢድን ሰላት ሰግደናል እና በተረፈ ግን ዘንድሮ ግን አልሐምዱሊላህ አላህ ደግሞ ለዚህ ያበቃን ያው በጀማዓ ማክሱም ተጠቅመን አልሐምዱሊላህ በላውንም አላህ ቀንሶልን ይሄው የኢድ ሰላት በጀማዓ ስቴዲየም ውስጥ ለመስገድ አላህ አበቃናል።
አምና ኮቪድ-19 በኢትዮጵያ በመከሰቱ የኢድ ሶላት በጀማዓ አልተከበረም። ዘንድሮ የኮቪድ-19 ወረርሽኝ ቢኖርም ጥንቃቄ ያደረግን በዓሉን እያከበርን ነው ያሉት ደግሞ አቶ ሰፋ ሬድ ናቸው።
ኮሮና ነው አዘንብሮ በጣም በሰላም በሁሉም ከወንድሞቻችን ጋር እየሰገድን ነው። ኮሮና እየተበከለ ነው። በኮሮና ሁሉም እየተበከለ አልሐምዱሊላህ ስታውን ጥሩ ነው ያለው። ሁሉም ማስክ አርጎ ማንንም ሳያስገድደው በራሱ ማስክ አርጎ በራሱ ፖሊስ ሆኖ ራሱ ተጣጣቂ ለሙስሊሙ ሁሉ በራሱ ነው።
የዘንድሮ የኢድ አልፈጥር በዓል ኮቪድ-19 በኢትዮጵያ ከተከሰተ ሁለተኛው ኢድ ሲሆን ባለፈው ዓመት ሁሉም በየአካባቢው ባለበት ነው ያከበረው። ነገር ግን ዘንድሮ በአዲስ አበባ ከተማ የተከበረው የኢድ በዓል በሚሊዮኖች የሚቆጠሩ ህዝበ ሙስሊሞች ተሳታፊ ሆነዋል። ኮቪድን ለመከላከል ያፍና ያፍንጫ መሸፈኛ አድርጎ የወጡ ቢሆንም ርቀትን መጠበቅና መጨባበጥ ላይ ምንም ጥንቃቄ ሲደረግ እንዳልነበረ በስፍራው አስተውያለሁ። የጤና ባለሙያዎችና የሃይማኖት አባቶች ግን ህዝቡ ሁሉንም የጥንቃቄ ዘዴዎች ተግባራዊ በማድረግ ራሱንና ቤተሰቡን ብሎም ማህበረሰቡን ከወረርሽኙ እንዲጠብቅ በተደጋጋሚ ይወተውታሉ። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
አላሁ አክበር አላሁ አክበር
አላሁ ያዋፊ ወያሰሪዑ
አላሁ አክበር አላሁ አክበር
አላሁ ያካፊ ወያሰሚዑ
አድማጮች የሰማችሁት ለዕለቱ አብይ ርዕስ የያዝነውን ቅንብር ነበር። በትንታኔው መጽሔት ዝግጅታችን በድሬዳዋ ከተማ ቁጥራቸው የበዛ ሰዎች በተገኙበት በኢድ ሜዳ ስለተከበረው የኢድ አልፈጥር በዓል እናስደምጣችኋለን። የከተማዋ ከንቲባ አህመድ መሐመድ ቡህ ምዕመናኑ በመተሳሰብ መኖር እንዲቀጥሉና ሀገሪቱን አጋጥመዋታል ካሏቸው የውስጥና የውጭ ችግሮች ራሳቸውን እንዲጠብቁ ጥሪ አቅርበዋል። ጅጅጋና ሐረርን ጨምሮ በሌሎች የምስራቅ ኢትዮጵያ ከተሞችም ኢድ አልፈጥር በድምቀት ተከብሯል። አዲስ ሸኮል ዝርዝሩን ያስደምጠናል።
1442ኛው የኢድ አልፈጥር በዓል ባነጋገርናቸው ምዕመናን ግምት በድሬዳዋ ታሪክ ከፍተኛ ቁጥር ያለው ምዕመናን የተሳተፉበት የኢድ ሰላት በመስገድ ተከብሯል። በወቅቱ ንግግር ያደረጉት ያስተዳደሩ ከንቲባ አህመድ መሐመድ ቡህ መመናን በጾም ወቅት ሲያሳዩት የነበረው ለችግረኞች የመድረስና የመተሳሰብ ልምድ አጠናክረው እንዲቀጥሉ አደራ ብለዋል። ከግል ጉዳያቸው ባሻገር በጾም ወቅት ሲያደርጉ እንደነበረው ስለ ሀገራቸውም እንዲያስቡ ጠይቀዋል። ሀገሪቱ ያጋጠማቸው ችግሮች በጥበብና በብልሃት በማለፍ የበለጸገች ኢትዮጵያን ሆን ለማድረግ የበኩላቸው እንዲያበረክቱ አደራ ብለዋል።
የምንገኝበት ጊዜ የውጭና የውስጥ ጠላቶች በመቀናጀት በመናበብ አገራችንን ህልውና እየተፈታተኑ የሚገኙበት ፈታኝ ወቅት በመሆኑ ለሁላችንም ግልጽ ነው። በመሆኑ የሚገጥሙንን መሰናክሎች በጥበብና በብልሃት በማለፍ ሰላማችንን ጠብቀን ፍቅርና አንድነታችንን በማጠናከር የበለጸገችና ለነዋሪዎቿ ምቹ ኢትዮጵያን እውን ለማድረግ እጅ ለእጅ ተያይዘን በጋራ እንድንቆም በዚህ አጋጣሚ ጥሪን ለማቅረብ እፈልጋለሁ።
ከንቲባ አህመድ መሐመድ ቡህ የኮቪድ-19 ወረርሽኝ ጥቃት ለመከላከልም አስፈላጊው ጥንቃቄ ሁሉ ከከተማዋ ነዋሪዎች እንዳይለይ መክረዋል። ከዚራ ነምበሯንና ሳቢያንን ጨምሮ በከተማዋ ልዩ ልዩ አካባቢዎች የሚኖሩ ክርስቲያኖች ከኢድ ሰላት መልስ በእግራቸው ወደ የቤታቸው ለሚሄዱ ምዕመናን ዋና ጾም መፍቻ ምግቦችን አዘጋጅተው አስተናግደዋቸዋል። ላለፉት ሁለት ተከታታይ ዓመታት ሃይማኖታዊ መልክ ያላቸው ግጭቶችን በባላት ላስተናገደችው ድሬዳዋ ትልቅ ለውጥ ቢሆንም ይህ ግን በፊትም የድሬዳዋ ነባር ባህል ነው ሲሉ አሚን ሸሪፍ የተባሉ ምዕመን ለቪኦኤ ቃላቸውን ሰጥተዋል።
ዱሮ ጥንትም ያለ ነው እና ይሄ በአፈታሪክ ወይም ተጽፎ ያለ ሳይሆን ይሄ በቃ በኔቸር ድሬዳዋ ውስጥ አለ። ሙስሊምና ክርስቲያን አንድ ላይ በቃ ተባብሮ የሚኖር ነው። ከዚህ በፊትም የጥምቀት በዓል ላይ ታቦቱን ሲሸኙ ሙስሊም ሃይማኖት ተከታዮች ናቸው ውሃ በማቀበል የደከማቸውን በማሳረፍ ነበር ሲያሳለፈው የነበረው። በዘንድሮ ደግሞ የክርስቲያን ወንድሞቻችን ይህንኑ ነው ያደርጉት ማለት ነው። ይህ አብዛኛው እዚሁ መንገድ ላይ ህዝበ ሙስሊሙ ሰላቷቸውን ሰግዶ ሲያልፉ ውሃ በማቀበል የሄድ ቦታውን በማጽዳት ትላንትና እንደዛ ሲያደርጉ ነበርና ይሄ ያለ ነው።
ባለፈው ዓመት በኮቪድ-19 ፍራቻ የአደባባይ ስግደት ያልነበረ ሲሆን በዘንድሮ ኢድ ሰላት ግን በአቶ አሚን ግምት በከተማዋ ታሪክ ከፍተኛ ቁጥር ያለው ምዕመን ለኢድ ስግደት ይወጣበት ዕለት ነው። በኢድ ሜዳ ከነበሩ ምዕመናን ባሻገር ቦታ አጣው ከሜዳ ውጪ በሁሉም አቅጣጫ ባሉ መንገዶችና ክፍት ቦታዎች ላይ በርካታ ምዕመናን ለስግደት ተገኝተው ነበር። በሶማሌ ክልልም በዓሉ በድምቀት እንደተከበረ ከክልሉ ያገኘነው መረጃ ያመለክታል። ጅጅጋ በነበረው አከባበር የተገኙት የክልሉ ተጠባባቂ ርዕሰ መስተዳድር ሙስጠፌ መሐመድ ምዕመናኑ እርስ በርስ እንዲረዳዱ ጥሪ አቀረቡ። ሰላምና ጸጥታን በማስጠበቅ ስራ ላይ ለተሰማሩ የጸጥታ ኃይሎች ምስጋና ማቅረባቸውን የክልሉ ብዙሃን መገናኛ ዘግበዋል። በሐረሪ ክልልም የክልሉ ርዕሰ መስተዳድር አቶ ኦርዲን በድሪና ሌሎች አመራሮች በተገኙበት በኢማም አህመድ ስቴዲየም የኢድ ሰላት ስነ ስርዓት ተከናውኗል። በዓሉን ተከትሎ በምግብ ነክና አልባሳት ዋጋ ላይ ጭማሪ መከሰቱንም ያነጋገርናቸው ምዕመናን ለቪኦኤ አስታውቀዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
በአላሁ አክበር በሰለዋት ከጀንብ ሜዳ ጸላ በሌላ ሰያማ ቀን ለመውረስ ስላ በአንድ ልብ ለአላ ሰባጀደ ሙስሊም በሞላ የረመባንን የሐጅ ወር የጁማን ቀን ለተጸጻቾች አላ ሰቶ።
አሁን ደግሞ ወደ አምቦ እንሰዳችሁ። ማልዶ በአምቦ ስታዲየም የተሰበሰበው ህዝብ ሙስሊም ለፈጣሪ ምስጋና ሲያቀርቡራል። በስነ ስርዓቱ ላይ ተሳታፊ ከነበሩ መካከል አስተያየታቸው ለቪኦኤ የሰጡ እንዳሉት በዓሉ ሲከበር ያጡና በተለያዩ ችግሮች ውስጥ ያሉትን በማሰብ መሆን ይገባል ብለዋል። የኮሮና ቫይረስ ወረርሽኝም ጥንቃቄ ሊለየው የሚገባ ጉዳይ አይደለም ሲሉ አስተያየት ሰጪዎቹ አሳስበዋል። ናኮር መልካ ነው አስተያየቶቹን ካምቦ ያሰባሰበው፣ እንደሚከተለው ይቀርባል።
በጣም አመሰግናለሁ። ኢድ ሙባረክ ብያለሁ
ለሁላችንም።
ስሞትንና በየትኛው ከተማ እንደሚኖሩ?
መሐመድ ከድር እባላለሁ። የአምቦ ከተማ ነዋሪና ተወላጅ ነኝ።
እንዴት ተከበረ ኢድ በአምቦ ከተማ? ዛሬ
ኢዳችን አምቦ ላይ ለ1442ኛ ጊዜ ሲከበር እጅግ በጣም በሰላማዊና በፍቅር በመተሳሰብ በመተዛዘን ያለፍነው በዓል ስለሆነ በጣም የሚያስደስት ነው። አምና በዓሉን በጣም በስጋት ነበረ በኮቪድ ምክንያት ያሳለፍነው። ዘንድሮ ጾማችንን የተራበን በማብላት የታረዘን በማልበስ እና ዘካተል ፍጥር ለችግረኛ በመስጠት ዘካ ለሚገባው በመስጠት በፍቅርና በሰላም በመዋደድ አንድ ወሩን ጾመን ዛሬ ለዚህ ኢድ ሰላት በቅተናል። እና ለመላው የእስልምና ሃይማኖት ተከታዮች በሙሉ በአገሪቷ ሁሉም ክልል ድንበር የሚገኙ ሁሉ እንኳን ለ1442ኛ ጊዜ ኢድ አል ፈጥር በዓል እንኳን አደረሳችሁ በማለት መልእክቴ ማስተላለፍ ፈልጋለሁ።
ስምሽ ማን ነው? ኢድ ሙባረክ። እንዴት ነው ኢድ አል ፈጥር እንዴት ነው እየተከበረ ያለው?
ጥሩ ነው፣ ደስ ይላል። አልሐምዱሊላህ ደስ ይላል። በጣም ዛሬ አመት ቤት ነበር፣ ዛሬ ያው ተደባለቅን። በጣም ደስ ይላል። ማሻአላ ደስ ይላል።
እንኳን አደረሰው።
ስሙ አደረሰ።
ስሙት ማን ይባላል?
መሐመድ ኸይረዲ።
እስቲ ይንገሩኝ እንዴት ተከበረ ባምቦ ምድር? ምን ይመስላል ኢዱ
ባምቦ ምድር? ያው ከአለፈው አመት የተሻለ አልሐምዱሊላህ ረብል ዓለሚን። ለዚህ አላህ ላበቃን በኮሮና ምክንያት ህዝቡ አይደለም እንደዚህ በአደባባይ ሊገናኝ አይደለም በየጎረቤቱም መጠራራትና መገናኘት አስቸጋሪ ነበር። አልሐምዱሊላህ ዘንድሮ ከረመዳን ከተያዘበት ቀን ጀምሮ በጀማዓ ነው መስግደው፣ በጀማዓ ነው አንድ ላይ ምናፈጥረው፣ በጀማዓ ነው እንደገና ምንዛ ያየሩ። ግን እኮ የኮሮና እንትኑ ጥንቃቄው እንዳለ ሆኖ ማለት ነው በማስክም ነው መስጊድ ውስጥ የሚገባው። ከአምናው እጅግ በጣም ደስ የሚለው
እንኳን ድረስ
እንኳን አብራ ነው።
ሙሳ አወል ሰይድ ይባላል። በዚህ ወቅት ለምን ነው የነበረው ጋይ ከፈጣሪው ተገናኝቶ ዛሬ እንግዲህ የለፋበትን ደሞዝ መቀበያው ቀና ተብሎኝ ነገር እና ዛሬ ደግሞ በአጠቃላይ ደግሞ እዚህ ሜዳ ወጥቶ መስገዱ በሀገር ላይ በላ አይመጣም፣ ረሃብ አይመጣም የሚል እምነት አለ። በጋራም ሆኖ መስቀል ሰዎች ለጥሩ ነገር መሰባሰቢያ ምልክት ባንክ ላይ መሰባሰባቸው አምላክ ይወደዋል። ጎረቤት ለጎረቤት አሁን ሁሉም ይሄዳል። ምን የሌለው ሰው ደግሞ በለፍቶ ቆም የሚያወጣት ሳንቲም አለ። ለማኙ ቆም ቢሆን ያወጣል፣ ለምኖ ያችን ይቀብላል። ከየትኛውም ዓለም በላይ ነብዩ መሐመድ የመረቋት ሀገር ኢትዮጵያ ነው። የፍቅር ሀገር ስለሆነ ሰው ጎረቤቱ እኛ አሁን ክርስቲያኖች ጠሩናል፣ በአመት በዓል ሄደን እነሱ ቤት እናከብራለን። እኛ ቤት ጠርተናቸው ደግሞ ዛሬ በከበረ ሁኔታ የእኛንም ያከብሩልናል። እንዲህ ተከባብረን ተመካክረን ነው የምናከብረው።
ስሞትን ይንገሩኝ።
ሰውዳ።
ሰውዳ ማን
ከማን? አልሐምዱሊላህ ቆንጆ ተከበረ፣ በሰላም ወጣን። ያው በሰላም ተክቢር ብለን ይገባለን። ለሱ ምስጋና ይድረሰው። እንዳያኮና መከበር አለበት። በሰላም ያለነ ነገር መስጠት፣ ዘካ ማውጣት፣ ዘካ ከሌለን ፍጥር ማውጣት እንጂ ነው ምላቃ።
በድጋሚ እንኳን አደረሰው።
አሚን። እንኳን አደረሰ። አንተም አላህ ይጠብቀህ።
አሚን አሚን።
አለና ዋለይ ቆራም አደረሰን። ሁሴን ተስፋ ይባላል። ያው በከተማ ነዋሪ ነኝ እና በዓሉ አልሐምዱሊላህ በሰላም ጾመን በሰላም ጨርሰናል። አምና በኮቪድ ምክንያት ተለያይተን ሪታችን ያሳለፍነው ጾም ዘንድሮ እንደ ድሯችን በተከበረው ቦታና በተከበረው መስጊዳችን ተራያችን እየሰገድን ሰላታችን እየሰገድን ቁርአናችን እየቀራን ማድረግ ያለብንም ሁሉ በሰው የሚታዘዘውን እያደረግን በስነ ስርዓቱ ጾመናል። አልሐምዱሊላህ።
ከኮሮና ጥንቃቄ አንጻር ምን ታዘቡ? እንዴትስ መሆን አለበት ይላሉ?
ኮሮና ጥንቃቄ አብዛኛው ሰው እየተጠነቀቀ ነው ያለው፣ ከፊሉም ራሱን የለቀቀ ቢሆንም ወደፊትም ደግሞ ጤና ሚኒስቴር በሚያዘው መሰረት በተጠንቀቀና በመተግበር ኮቪድን መጠንቀቅ አለበት፣ ራሱን ማዳን አለበት ማንኛውም ህብረተሰብ ብዬ አስባለሁ። አልሐምዱሊላህ በጥሩ ሁኔታ ተከብሯል።
በድጋሚ ኢድ ሙባረክ እንኳን አደረሰ። እንኳን
አደረሰ።
ስሜ ፋይሳ ከዲር። በዓል ጥሩ ነው። በዓል ሲከበር በሰላም በነሺዳ እንጂ እያማመሬ ሁሉ ሰው በሚገባ ይህንን ሰላት ሰግዷል። ይህ ሰላትን ሲሰገድ ምክንያት አለው። ይህ ኢድ በጣም የምናከብር የምንወድ በአመት አንዴ ነው የሚመጣ። እሱን አክብሬ ሁሉም ሰው ባለው አቅም ምስኪን እየረዳ እያበላ እያጠጣ ፍጥሪ እያወጣ ዘካ እያወጣ ምስኪኖች ይረዳሉ። በጣም ደስ የሚል ነገር ነው።
ሙባረክ ሙባረክ ሙባረክ።
የኢድ አልፈጥር በዓልን በማስመልከት ዘጋቢዎቻችን ከተለያየ ቦታ ላሰባሰቡልን ዘገባ እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ከቤንሻንጉል ጉሙዝ ክልል የተለያዩ አካባቢዎች ተፈናቅለው በመተከል ዞን ራንች በተባለ ጊዜያዊ መጠለያ ጣቢያ ውስጥ የሚገኙ ተፈናቃዮች በጎርፍ አደጋ ድንኳኖቻቸው በመፍረሱ መጠለያ ማጣታቸውን ገለጹ። የአማራ ክልል አደጋ መከላከል ምግብ ዋስትናና ልዩ ድጋፍ የሚሹ ወገኖች ማስተባበሪያ ኮሚሽን በበኩሉ ችግሩን ለመፍታት እየጣርኩ ነው ብሏል። አስቴር መስካናው ከባህር ዳር ዝርዝሩን ይዛለች።
ከቤንሻንጉል ጉሙዝ ክልል 7 ወረዳዎች ተፈናቅለው በመተከል ዞን ራንች በተባለ መጠለያ ጣቢያ ውስጥ የሚገኙ ተፈናቃዮች በጎርፍና በንፋስ ድንኳኖቻቸው በመፍረሳቸው መጠለያ ማጣታቸውን ለአሜሪካ ድምጽ በስልክ ተናግረዋል። አቶ ስባለው ተበስገን በዚሁ ጊዜያዊ መጠለያ ጣቢያ ውስጥ ከ6 ወር በላይ ማሳለፋቸውን ይናገራሉ። መጪው ክረምት ግን በመጠለያ ውስጥ ይከፋል የሚል ነው ስጋታቸው።
በጣም ሸራችን ተገነጣጥሏል። ቤት ሁሉ ጎርፍ ነው። እየደጋገመ ነው ይሄ ነገር ደግሞ። ማንንም ደግሞ መፍትሄ መጥቶም ለየንም መፍትሄ የሚሰጠን ሰው የለም። አሁን መጫቶችና ህፃኖች መተኛ በጣም አስቸጋሪ ነው። ቁመን ያለን
ግዛቸው አጥናፉ ባላለሁ። ያ አሁን ዝናብ ዘንቦ በቃ እንዳለ አንድ አይነት ቁመን ያለ የሆነ ኬንዳ ነገር ለብሰን ይሄ ገልቦት ኬንዳውን ዝም ብለን መሬት ላይ ነው በቃ እንዳለ ጎርፍን ገባ። ዝናብ ላይ በታች በቃ ምንም ባህር ላይ ነው ያለ ነው ቁመን ያለ። ዝናብ ደግሞ የዚህ ሀገር ዝናብ ቀንም ሌትም ነው የሚዘንም። ምንም ስራ እንትን አይበራውም።
ሌላዋ አስተያየት ሰጪ ወይዘሮ ኑሪልኝ አያሌው ይባላሉ። ሰሞኑን ንፋስ ቀላቅለው በዘነበው ዝናብ የጊዜያዊ መጠለያ ድንኳኖች በመነቃቀላቸው ልጆቻቸውን ይዘው መጠጊያ እንዳጡ ይናገራሉ።
ሁለት ልጆች ናቸው። አሁን አንዷን አዝያት አንዷን አቅፊያት ቁሜ ነው ያለሁት። ያው ቤቱ ምናምን ተገንጥሎ አሁን ኬንዳውን ለብሰን ልጆች ጋር ያሉ ጎረቤቶች በአንድ ኬንዳውን ለብሰን ነው ያለን። በተለይ መጫቶች ደካማዎች ስንት አሉ እዚህ በቃ አሁን መኝታችን በቃ እኔ አሁን ህፃኖችን እንዴት እንደማደርጋቸው በጣም ግራ ነው የተጋባኝ።
አቶ ንጉሴ አይተ ነው በበኩላቸው እንዲህ ይላሉ።
ዝም ብለን ውሃ ተነክረን ያለን ጉርቅ አይደለን አሳ አይደለን በባህር ላይ ያለን። አሁንም መጫቶች በዛው ላይ ዝናብ በዛው ላይ አሁን ውሃ ላይ ነው ውሃ ላይ።
አስተያየት ሰጪዎቹ የአማራ ክልል መንግስት በተለያዩ አካባቢዎች ለማስፈር እቅድ እንዳለው የነገራቸውን ያለመቀበላቸውንም ይናገራሉ።
አሁን እነሱ የሚሉት ወደ ተወለዳችበት ወረዳ ተመለሱ ነው። ተወልደን ያደግነው በበረሃ ላይ ያደግነው። እኔ አሁን ተወልጄ ያደግኩት ቤንሻንጉል ውስጥ ነው። አባቴ የደጋዳሞት ሰው ነው። እትብቴ ግን ያለው ጉባ ወረዳ ላይ ነው። ይሄ ማለት ነው ልጅ ወልደናል። እኔ ራሴ ወልጃለሁ። አርሰን እየበላን ያለ ሰዎች ነው። እዛ ቦታ ላይ እንሄድ ብንል አይደለም የእርሻ ቦታ አርሰን የምንበላበት ይቅርና የምንጠጋበት የሚያውቀን እንኳን አማራነታችን የሚያውቀን የለም። ይህ የተወለዳችሁበት ሀገር ላይ እኛ አሁን 77 ነው ሰዎች አምትሄጣሉ የምኖር በወረዳ ነው አይደለም ቀርቶ ሀገርን ሰዎችን ዘመዶችን ያሉበትን ሀገር ማላቅ 13 ልጆ ልጅ እያለሁ አሁን ተመልሰክድ የሚሉት ነገር አላቸው። እና ህዝቡን ጠቅሎ ይህን ያህል እንግዲህ ከኔ በታች ያለውን የእድሜ ደረጃውን ከኔ በታች ያለ ነው ተፈናቅሎ ያለ በሙሉ እኔ እንኳን ማላቀውን እንኳን ከታች ያለው ልጅ እኔ እንኳን አቀውም ራሴ ሀገሬን እድሜ ብኝ ሀገሬን አላቀውም ምን ብለው እነሱ ያቁ።
በአማራ ክልል አደጋ መከላከል ምግብ ዋስትናና ልዩ ድጋፍ የሚሹ ፕሮግራም ማስተባበሪያ ኮሚሽን የመተከል ዞን የአስቸኳይ ጊዜ ማዕከል አስተባባሪ አቶ ጌቴ ምህረቱ ለችግሩ ጊዜያዊ መፍትሄ ለመስጠት ጥረት እየተደረገ መሆኑን ገልጸዋል።
ለጎርፍ ተጋላጭ በሆነ ቦታ ላይ የተቀመጡትን ሰዎች ሌላ ተጨማሪ ድንኳን ጨምረን ጎርፍ ወደላቸው አካባቢዎች ላይ እየወጣን ነው። እዛው አካባቢ ላይ ማለት ነው። ይሄ ለአጭር ጊዜ መፍትሄው ነው።
በራንች መጠለያ ጣቢያ ውስጥ ቁጥራቸው 28,000 የሚጠጉ ተፈናቃዮች መኖራቸውን የገለጹት አቶ ጌቴ ለተፈናቃዮቹ ዘላቂ መፍትሄ ለማስቀመጥ ፖለቲካዊ ውሳኔ ስለሚያስፈልገው ከፌዴራል መንግስትና የሁለቱ ክልል አመራሮች ጋር ውይይት እየተደረገ መሆኑን ገልጸዋል።
ዘላቂ መፍትሄ ምን እናድርግ የሚለውን የፌዴራል መንግስትና የክልል መንግስት ከተፈናቃዮች ጋር በጣም በርካታ ውይይት ተጀምሯል። ይህን መሰረት ተደርጎ ከቤኒሻንጉል ጉሙዝ አመራሮች ከአማራ ክልል በተመሳሳይ መንገድ እና ከፌዴራል ላይ እንዲሁም ተፈናቃዮች አንድ ቀን የኮማንድ ፖስት ኃላፊ የቤኒሻንጉል አስቸኳይ ጊዜ አዋጅ ኮማንድ ፖስት አዛዡ ጀኔራል ውይይት ተካሂዷል። ስለዚህ ውይይቱ ገና ያለቀ ሁኔታ አይደለም። ትናንትና ከትናንት በዲያም መተከል ላይ ውይይት ነበር። ስለዚህ ፖለቲካ አመራሩ እና የጸጥታ ኃይሉ በሚሰጡ አቅጣጫ መሰረት የቀጣይ ሁኔታው ተመሻሽቶ ባለበት ሁኔታ በሚሄዱበት ሲወሰን እሱን ተግባራዊ እናደርጋለን።
ከክረምቱ ጋር ተያይዞ ያለውን ችግር ለመፍታት ግን ተፈናቃዮቹን በአማራ ክልል አንዳንድ ቦታዎች ለማስፈር እቅድ ተይዟል ብለዋል አቶ ጌቴ።
እዚህ ቻግኒ ላይ ያለው በጣም በርካታ የሆነ የተፈናቃይ ቁጥር ከመኖሩ ጋር ተያይዞ የጸጥታ ችግር፣ ክረምቱ ጋር ተያይዞ ኮቪድ ችግር፣ ክረምቱ ጋር ተያይዞ የወተር ቦርን ዲዚዝ ሊፈጠር ስለሚችል ሰውን ወደ ተለያየ ቦታ አድርገን ትሪት እናደርግበትን መንገድ ይፈጠር የሚል ሀሳብ ቀረበ። እነሱ ደግሞ እንደዚህ ማድረግ የለብንም፣ አንድ ቦታ ነው መሆን ያለብን የሚል ሀሳብ አመጡ። ነገር ግን በሀሳብ ልዩነት ስለነበር እሱን የአንድ ቀን ውይይት ብቻ ሳይሆን ሌላ ተደጋጋሚ ውይይት አካሂዶ ኖርማሊ ውሳኔ ይወሰዳል የሚል ሀሳብ አለ። እንግዲህ ከዛ ማግስት ነው አጋጣሚ የፌዴራል የሰላም ሚኒስትሮች መጥተው ደግሞ ሌላ ሁለተኛ ሀሳብ መጣ። ስለዚህ የመሰረት ይዛ አድርጎ ነው የተሰራ ያለው።
ከቤኒሻንጉል ጉሙዝ ክልል ከሰባት ወረዳዎች ተፈናቅለው በመተከል ዞን በራንች ጊዜያዊ መጠለያ ጣቢያ ውስጥና በውጭ 58555 በአዊ ብሔረሰብ አስተዳደር ዞን ጓንጓ ወረዳ ደግሞ 21000 በአጠቃላይ ከ79000 በላይ ተፈናቃዮች በአካባቢው እንደሚገኙና ቁጥራቸው እየጨመረ እንደሚገኝም አስተባባሪው ገልጸዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ወደ ተከታዩ ዘገባችን እንለፍ። ትላንት ምሽት ካርቱም ውስጥ የሱዳንን አብዮት ሁለተኛ ዓመት ምክንያት በማድረግ በተከሰቀሰ ተቃውሞ የሱዳን ወታደሮች ከተቃዋሚዎቹ ወገን 2 ሰዎችን ገድለው 16 የሚሆኑትን ደግሞ አቁስለዋል። የሱዳን ባለሙያዎች ማህበር ጥቃቱን ያወገዘ ሲሆን ጥቃቱ በመሰብሰብ ነጻነት ላይ የተቃጣ ነው ብሎታል። የሱዳን ጠቅላይ ሚኒስትር አብዱላ ሐምዶክ ጠቅላይ አቃቤ ሕግ ስለሁኔታው ባስቸኳይ ማጣራት እንዲጀምሩ አዘዋል። የቪኦኤ ዘጋቢ ማይክ አቲት ከሱዳን ካርቱም ያጠናቀረውን ዘገባ ደረጀ ደስታ ያቀርባል።
የሱዳን ህክምና ባለሙያዎች ማህበር ለተቃውሞ የወጡ 2 ሰዎች በሱዳን መከላከያ ሚኒስቴር ዋና ጽህፈት ቤት ፊት የተገደሉ መሆናቸውን አረጋግጠዋል። የማህበሩ አባል ዶክተር ዋልዲን አልፈቂ ሱዳን ኢንፎከስ ለተባለው ሚዲያ በሰጡት መግለጫ 37 ሰዎች የቆሰሉ መሆናቸውን ገልጸው ህክምና ላይ መሆናቸውንም ተናግረዋል። 5 የሚሆኑት በጽኑ የቆሰሉ ሲሆን ካርቱም አቅራቢያ ወደሚገኘው ሆስፒታል ተወስደዋል ያሉት አልፋቂ አንዳንዶቹም ከግጭቱ ቦታ ሲሸሹ በትራፊክ አደጋ የተጎዱ መሆኑን ገልጸዋል። አያይዘውም የሽግግር መንግስቱ ፍትህ መስፈኑን የማረጋገጥ ኃላፊነት ያለበት ሲሆን ችግሩን የፈጠሩትም ሰዎች ተጠያቂ መሆን አለባቸው። ያ ካልሆነ ግን በመንግስት ላይ የተቀሰቀሰው ተቃውሞ ያይላል ብለዋል። ሰሃር አልጀዙሊ የአቡ አዳም የተባለው ተቃዋሚዎች ኮሚቴ አባል ናቸው። እሳቸውም ግድያውን ያወገዙ ሲሆን ችግሩ የተፈጠረው በወታደራዊና በሲቪሉ መንግስት አመራሮች መካከል ባለ ውሳኔ የመስጠት ችግር የተፈጠረ ነው ብለዋል። አልጀዙሊ ይህንን ለሱዳን ኢንፎከስ ሲያስረዱ አሁን ያለን ህብረት በጣም የላላና ያካሄድነውን አብዮት የሚመጥን አይደለም። አብዮቱ ከመንግስት የተነጠለ ሲሆን አሁንም እየተካሄደ ነው። ወጣቶች እንደገና ለተቃውሞ ጎዳና ላይ እየወጡ ሲሆን ጨርሶም አልተበገሩም። አሁን ያለን ትብብርና ህብረት ግን የነሱን መብት ያስከበረ አይደለም ብለዋል። ሌላኛው አህመድ የሱፍ ሲሆኑ የኡማ ብሔራዊ ፓርቲ አባል ናቸው። አሁን ያለው ህገ መንግስት ለወታደራዊ መንግስት የሚያደላ ነው በማለት የፍትህ ኮሚቴ እንዲቋቋም ጥሪ ያቀርባሉ። የሱፍ ለሳውዝ ሱዳን ኢንፎከስ ሲናገሩ እንዲህ ብለዋል። እነዚህ ጥሩ አጋጣሚዎች አይደሉም። እጅግ በጣም ወደ ኋላ ይወስዱናል። እንዲህ ያሉ ወንጀሎች ጨርሶ እንዲያበቁ በጣም አስፈላጊ የሆነውን የፍትህ ሽግግር ወይም ኮሚሽን ማቋቋም ይኖርብናል። አገራችን አሁን እጅግ አደገኛ በሆነ አቅጣጫ ላይ ስትሆን ከገደሉ ጫፍ ላይ ተንጠልጥላ ትገኛለች ብለዋል። ጠቅላይ ሚኒስትር ሐምዶክ የመከላከያ ሚኒስትሩን ጠቅላይ አቃቢ ሕጉንና የደህንነቱን ዋና ዲሬክተር ጨምሮ ከፍተኛ ባለስልጣናትን በመጥራት አስቸኳይ ስብሰባ አድርገዋል። ሁኔታው በአስቸኳይ እንዲጣራ መመሪያ ሰጥተዋል። ባለስልጣናቱ ሁከቱን የፈጠሩትና ለጥቃቱ ምክንያት የሆኑት ሰዎች ያለምንም መዘግየት ለፍርድ እንዲቀርቡ ተስማምተዋል። እንደ አውሮፓ አቆጣጠር በ2019 የጸጥታ ኃይሎች በሱዳን ጦር ሰራዊት ዋና መስሪያ ቤት ፊት ለፊት የመቀመጥ አድማ አድርገው የነበሩ ሰላማዊ ተቃዋሚዎችን በመውረር 127 ሰዎች መግደላቸውን የሱዳን ተቃዋሚዎች ይናገራሉ። ባለስልጣናቱ ግን የሞቱት ሰዎች 87 ብቻ ናቸው ይላሉ። ምንም እንኳን ለረጅም ጊዜ ምርመራ የተካሄደበት ቢሆንም እስካሁን በግድያው ተጠያቂ የሆነ ወገን አልተገኘም። ከፍተኛ ባለስልጣናቱ ስብሰባቸውን ተከትሎ ወዲያውኑ ባወጡት መግለጫቸው የዛሬ 2 ዓመት በመከላከያ ሚኒስቴር ዋናው ጽህፈት ቤት ፊት ለፊት በተፈጠረውና ወንድና ሴቶች ልጆቻችን ህይወታቸውን ያጡበት ሁኔታ ዛሬም ድረስ ከውስጣችን ያልወጣና የሱዳንን ቤተሰቦች ልብ የሰበረ መሆኑ ይታወሳል ብለዋል።
ዘጋቢዎቻችንን እናመሰግናለን። አሁን ደግሞ መጪውን ሀገራዊውን ምርጫ የተመለከቱ ዘገባዎች የምናስደምጥበት ጊዜ ላይ ደርሰናል። በስድስተኛው አገራዊና ክልላዊ ምርጫ ለሰላምና መረጋጋት ቅድሚያ በመስጠት መንቀሳቀስ ይገባል ሲሉ የፖለቲካ ፓርቲዎች አሳሰቡ። ምርጫው በበርካታ ስጋቶችና ተስፋዎች የተሞላ መሆኑን በመገንዘብ በኢትዮጵያና በኢትዮጵያውያን መጪ ዕድል ላይ ለመወሰን የሚደረጉ የቀጠናና የዓለም አቀፍ ማህበረሰብ ጫናዎች ያሏቸውን መቋቋም የሚያስችል አገራዊ ትብብርና ምክክርም ያስፈልጋል ብለዋል። የሐዋሳ ዩኒቨርሲቲ ባዘጋጀው የበይነ መረብ ውይይት ከዩናይትድ ስቴትስ የተሳተፉ አንድ ከፍተኛ የስነ አእምሮ ሐኪምና ተመራማሪ በሰጡት አስተያየት በኢትዮጵያ ላይ ተከፍቷል ያሉትን የስነ ልቦናና የፕሮፓጋንዳ ጦርነት ለመመከት ህዝቡ አንድነቱን ማጠናከርና ብሔራዊ ጉዳዮችን ማስቀደም አለበት ሲሉ መክረዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ አለው።
የሐዋሳ ዩኒቨርሲቲ በሰላማውና ዲሞክራሲያዊ ምርጫ የባልድርሻ አካላት ሚና በሚል ባካሄደው በበየነ መረብና የፊት ለፊት ውይይት የተለያዩ የፖለቲካ ፓርቲ ተወካዮች ተሳትፈዋል። ስድስተኛው አግራውና ክልላዊ ምርጫ ዲሞክራሲያዊና ሰላማዊ የሆነ ዘንድ የበኩላቸውን ኃላፊነት እንደሚወጡ ነገለጡት። ይህንን ማድረግ የሚቻለው ለአገር መረጋጋትና ለሰላም ጉዳይ ቅድሚያ በመስጠት መንቀሳቀስ ብቻ ነው ብለዋል። በውይይቱ ከተሳተፉ የፖለቲካ ፓርቲዎች መካከል ህብረ ኢትዮጵያ ዲሞክራሲያዊ ፓርቲ አንዱ ሲሆን የፓርቲው ስራ አስፈጻሚ ኮሚቴ አባልና የሲዳማ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት ዋና ጻፊ አቶ ታምራት አሰፋ ሲናገሩ የዘንድሮ ምርጫ በፈተናዎች የተሞላ ነው ነበር ያሉት። ከፈተናዎቹም ውስጥ ከውጭ የገጠመን ነው ያሉት ዓለም አቀፍና የምስራቅ አፍሪካ ጂኦፖለቲካዊ ነባራዊ ሁኔታ መሆኑን ጠቅሰው ይህንን ጫና የሚቀንስ አጠቃላይ እንቅስቃሴ ማድረግ ያስፈልጋል ብለዋል።
አሁን ባለው ልዩነት አጣጥሞ ሊመራ የሚችል ዲሞክራሲያዊ ስርዓት እንዳገራችን ያስፈልጋል ብለን እናምናለን። ሌላኛው ግን ከውጭ አንጻር ነው። ከውጭ አንጻር ስናይ በርቀት ላይ ያሉ አያሌ ሀገራት ፍላጎት አላት። በሀገራችን የጦር አውድማ እነሱ አይደባደቡም፣ የነሱ አንድ ሰራዊት የለም። ነገር ግን በውክልና የጦር ሜዳ ቀጠና የማድረግ ስትራቴጂዎች ናቸው አሁን እየታዩ ያሉት። ይሄን ማስቀረት እንዳለብን እናምናለን። ይሄ ሊቀር የሚችለው ደግሞ አንዱና ቁልፉ ናሽናል ዲያሎግ ነው ብለን ነው እናምናለን። እንደኛ ፓርቲ ላይ የሚቀርቡ በጣም ጥሩ ሐሳቦች የጋራ ሊያረጉን የሚችሉ ጉዳዮች በተዋረድ እስከ ሁሉም ኢትዮጵያዊ እስከ ዜጋው ድረስ መድረስ አለበት ብለን እናምናለን።
የፖለቲካ ፓርቲዎች የምርጫው ሂደት ሰላማዊ እንዲሆን ከፍተኛ ኃላፊነት እንዳለባቸውም ተናግሯል።
ሁልጊዜ ያው ቅድመ ምርጫ አለ። በምርጫው ወቅትና ከምርጫ በኋላ የሚገጥሙን ፈተናዎች ናቸው። አሁን የቅድመ ምርጫ ሂደቱን በሞላ ጎደል እየጨረስን እየሄድን ነው። አሁን ቀጣይ ላይ የምርጫ ወቅት አለ። የምርጫ ወቅት ደግሞ ድምጽ የሚነገርበት ጊዜዎች አሉ። ከድምጽ ጋር ተያይዞ ደግሞ የድምጽ ይከበር የተለያዩ አይነት እንቅስቃሴዎች ናቸው ሊፈጠሩ የሚችሉት። እነዚህን ኮዞች ግን አንዳንድ ጊዜ ሃይማኖት አጀንዳ ማያያዝ፣ አንዳንድ ጊዜ የማንነት ጋር ከብሔር ጋር ማያያዝ፣ አንዳንድ ጊዜ ከኢኮኖሚ ከተጠቃሚነት ጋር ከማያያዝ ወይም ደግሞ ተጭበርብሯል የሚባለው ድምጽ ከወዲሁ ይወሰንና ይሄ ፓርቲ እዚህ አድርጓል ይሄ እንዲህ ሆኗል የሚለውን ኮዝ መጠቀም ይፈልጋሉ ሌሎች ማለት ነው። ስለዚህ በዚህ ደግሞ የተለያየ አይነት አማራጮችን ሊጠቀሙ የሚችሉ ይሄን አማራጭ መዝጊያው መንገድ አንዱ በጋራ ፓርቲዎች የጋራ ሰነድ ተፈራርመናል። በእርግጠኝነት ለውጪ ተጽኖ የውስጥ ማንነታችንን የውስጥ ልዩነታችንን ስናጠብ የውጪውን ተጽኖ መከላከል ይቻላል የሚል እምነቱም አለ።
የሚያድ ተወካይ አቶ ደምላሽ አበራ በበኩላቸው ዜጎች በምርጫው ለመሳተፍ ያሳዩት ፍላጎት አንስተኛ መሆኑን ፓርቲያቸው መገምገሙን ገልጠው ሊታወቅ የሚገባ ችግር ነው ብለዋል። ድምጻቸውን ለመስጠት የተመዘገቡ መራጮችም ቢሆኑ ስጋት እንዳለባቸው ተናግረው በአንጻሩ ችግሩን ለመቅረፍ ህግ ማስከበር ይገባል ሲሉ አሳስበዋል።
ባለድርሻ አካላት ምን ማድረግ አለባቸው? በምርጫው ውስጥ ተሳትፎ አድርገን ሰላማዊ የሆነ የስልጣን ሽግግር ለማድረግ ሀገሪቱን ወደ ዘላቂ ዲሞክራሲ ስርዓት ግንባታ ለማሸጋገር ሁላችንም ተረባርበን ትግል ማድረግ አለብን። ገዢው ፓርቲና መንግስት የሚባለው ሁለቱም ተለይቶ እስካሁን ድረስ አልታወቀም። ገዢው ፓርቲው የራሱን ሃይራርኪ ለቆ አንዴ መንግስት ይሆናል፣ መጥቶ ደግሞ እንደገና አንዴ ደግሞ የሀገሪቱ ጠቅላይ ይሆናልና በዚህ አይነት ሁኔታ ይሄንን ኃላፊነት መወጣት በየጠገጉ በየተዋረዱ ኃላፊነት መወጣት ይተበቀበታል ብለን ፓርቲያችን ባጽኖት ነው የሚገልጸው።
መንግስት በአክራሪነትና በጽንፈኝነት ላይ የሚወስደው እርምጃ ሌል በመሆኑ በጥቃቱ አድራሾች ሳቢያ የሚደርሰው ጉዳት አሁንም ያለመቀነሱን የሚያዱ አቶ ደምላሽ አብራ ጨምሮ ተናግሯል።
ግጭቶች ከመፈጠራቸው በፊት ማክሸፍ የሚገባው መንግስት ግጭቱ ከተፈጠረ በኋላ ብዙ ህዝብ ካለቀ በኋላ ብዙ ንብረት ከወደመ በኋላ ብዙዎች በሚሊየን ከተፈናቀሉ በኋላ ችግሮችን አስወግጃለሁኝ ብሎ ነው መግለጫ የሚሰጠው። ሀገራችን ለሁላችንም የምትሆን ሀገር ናት። ከኢትዮጵያ ውጪ ምንም ነገር የለንም። ስለዚህ ሁላችንም ለዚህ ስኬታማ እንዲሆን የበኩላችንን ጥረት እያደረግን ያለ ነው።
የአዋሳ ዩኒቨርሲቲ ባዘጋጀው የበየነ መረብ ውይይት ላይ የተናገሩት በዩናይትድ ስቴትስዋ የአሪዞና ክፍለ ግዛት በሚገኘው በታዋቂው ባሮ የኒውሮሎጂ ሕክምናና የምርምር ኢንስቲትዩት የአእምሮና የተለያዩ የነርቭ ሕመሞች ባህሪ ላይ የሚያደርሱት ጉዳት ላይ ሐኪምና ተመራማሪ ፕሮፌሰር ዮናስ ገዳ በበኩላቸው በሰጡት አስተያየት አገርን እናስቀድም የሚል ጥሪ አሰምተዋል።
አገራችን ውስጥ መጀመሪያ የተረጋጋ መንግስት መኖር አለበት። እና በአሁኑ ጊዜ ትልቁ ፈተና ያለው በግብጽ የተቀነባበረው እና በውስጥም በሌሎችም በጎረቤት ሀገራት በሙሉ በተቀነባበረ መልክ የሚካሄደው የስነ ልቦና ጦርነት ለማስደንገጥ፣ ለማንበርከት የፕሮፓጋንዳ ጦርነት ሲያስፈልግም ደግሞ በወታደራዊ ግጭቶች በተለይ በሱዳን በኩል በማድረግ እና በግልጽ እና ያለ አንዳች አፍራት ደግሞ በዚሁ በትግራይ ውስጥ ባለው ቡድን በህወሓት አማካኝነት ሞ በማቀነባበር ሀገር ውስጥ እና ሌሎችም ነገሮች ነው። ይሄ ነው እንግዲህ ዋናው ችግር ያለው። ይሄንን መጀመሪያ መወጣት ስንችል ነው ከዛ በኋላ ሌሎች አርስቶች ሀገር ውስጥ ያሉ ችግሮች ይደርሳል።
ይህንና በእኔ በኩል የሆኑ ሀሳብ ብቻ ይሻላል ከማለት መደማመጥና ፊት ለፊት መነጋገር እንደሚያስፈልግም ጠቁመዋል።
ለያየም ሀሳብ ቢኖር አንድም ግለሰብ ብዙ በማሪያስ ከማለት ካረ መነጋገር፣ ይሄ እንግዲህ ከእያንዳንዳችን ጀምራል። እያንዳንዱ ግለሰብ ከምቾት መውጣት አለበት።
በኢትዮጵያ ላይ ተከፍቷል ያሉትን የስነ ልቦናና የፕሮፓጋንዳ ጦርነት ለመመከት የህዝቡን የተጋመደ ማንነት አንድነቱን ማጠናከርና ብሎም ለብሔራዊ ጉዳዮች ቅድሚያ መስጠት እንደሚገባም ተናግሯል።
እውነት ሳይኖራቸው ራሳቸው ገለው ተገደልን የሚል ራሳቸው ረሽነው ተረሸን የሚል ራሳቸው ጦርነት ጀምረው ጦርነት ተጀመረብን የሚሉ ማለት ብቻ አይደለም ማሳመን ችለዋል። ይሄ ከዚህ የበለጠ እንግዲህ የአሁኑ ዘመን የፕሮፓጋንዳ ኃይለኝነት የሚታይበት የለምና አንዱም አላስፈላጊ ማፈግፈግ ውስጥ የከተተን አንዳንዴ ይሄ በፕሮፓጋንዳ በኩል በቂ ክብደት የሰጠ ነው አይመስለኝም። እና ይሄ ነገር እንዲታሰብበት የጊዜ እንላለን። ውጭ ውጭ ያለ ነው በትዊተር ምንችለውን ያክል እያደረግን ነው። ግን አገር ቤት ክሌ የምንለው በፕሮፓጋንዳ በኩል ክሌ ወይ ክሌት የምንለው ሁልጊዜ በየቀኑ መግለጫ የሚሰጥ የሚመልስ የሚያብራራ አሁን በየጊዜው በየቀኑ ቢቻል በየቀኑ ባይቻል ኤቭሪ አዘር ዴይ የሚያብራራ የሚያስተባብር የሚያነቃቃ መኖር አለበት ለማለት ነው።
የደቡብ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ተወካይ ወይዘሮ ፀሐይ ወራሳ በበኩላቸው ለኢትዮጵያ መቆም ሁሉም ኃላፊነትን መወጣት አለበት ብሏል።
ዛሬ ላይ የምናደርገው ሩጫ እቺ ሀገር ተገንብታ ቀጣይ ካለችበት ዘርፈ ብዙ ችግሮች ወጣ ተጠናክራ ቀጣይ ለሚመጡ ዜጎቻችን ብሩህ ተስፋ ሆና እንድትቀጥል ለማድረግ ስለሆነ የሁላችንም ሐሳብ። ግን ደግሞ ያንን ብለን ስንሰራ አሁን ምን አለ በጃችን ምንድነው ያሉ ስጋቶችና ምቹ ሁኔታዎች፣ እነዚህ ነገሮች በደንብ ወደ ውስጣችን አድርገን መውሰድ ያስፈልጋል።
አሜሪካ ድምጽ ራዲዮ፣ ዮናታን ዘብዲዮስ ሐዋሳም።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። በዌብሳይታችን amharic.voanews.com ላይ እንገኛለን። በአት ቪኦኤ አምሃሪክ የፌስቡክ ገጻችን ላይ የቀጥታ ስርጭታችን እየተላለፈ ይገኛል። ሃሽታግ ቪኦኤ አማሪክ ብላችሁ ደግሞ በትዊተር ተከተሉን። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ voa.horn.mobi ላይ ታገኙናላችሁ። ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ እንገኛለን። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ታገኛላችሁ። ለአስተያየቶቻችሁ ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። በድምጽ በተቀረጸው መመሪያ መሰረት አስተያየቶቻችሁን አኑሩልን። 2022513505 በሚለው ስልክ ቁጥራችን ዋትስአፕ ብቻ ተጠቅማችሁ መልእክት አኑሩልን። የኢሜል አድራሻችን ደግሞ horn@voanews.com ነው። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ የዕለቱ ፕሮግራም ዋና አዘጋጅ ሰለሞን አባተ፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ወደ ተከታዩ መሰናዶ እንለፍ። የዩናይትድ ስቴትስ ጠቅላይ አቃቤ ሕግ ሜሪክ ጀራልድ በሴቶች ላይ የሚደርስ ጥቃትን ለመከላከል የሚረዳ የ1 ቢሊዮን ዶላር በጀት ምክር ቤት እንዲያጸድቅላቸው ጠይቀዋል። ይህ ከዚህ ቀደም ተጠይቆ የማያውቅ በመጠኑ እጅግ ከፍተኛ የሆነ ገንዘብ በቤት ውስጥ የሚደርስ ጥቃትንና የጾታ ትንኮሳን ለመከላከል እንደሚውል ተገልጿል። የአሜሪካ ድምጹ ማይክ ሱሌቫን ከጥቃት የተረፉ ሴቶች የሚደርስባቸውን ችግር የሚዳስስ ዘገባ ልኳል። ስምንሽ ቆየ ታቀርባለች።
ለረጅም ጊዜ በውርደት ስሜትና በዝምታ ተሸፋፍነው የኖሩት እጅግ ዘግናኝ የጥቃት ስሜቶችን አሸንፈው በአሜሪካ፣ በአውሮፓ፣ በእስያና በተለያዩ የዓለም ክፍሎች የሚኖሩ በርካታ ሰዎች በሴቶች ላይ የሚደርስ ጥቃትን ለመዋጋት ድምጻቸውን ማሰማት ጀምረዋል። በዩናይትድ ስቴትስ የኦሎምፒክ ቡድን ዶክተር ከሆነው ላሪ ናሳር ጀምሮ በመዝናኛ ዘርፉ በአንድ ወቅት እጅግ ክብር የተቸራቸው ግለሰቦችና ሌሎች ባለሙያዎች ላደረሷቸው ጾታዊ ጥቃቶች ፍርዳቸውን እየተቀበሉ ቢሆንም እጅግ ዘግናኝ በሆኑ ጥቃቶች ውስጥ ያለፉ ሴቶች ግን ከደረሰባቸው የጉዳት ስሜት ለመውጣት እየተፈጨረጨሩ ናቸው። እንደ አውሮፓውያን አቆጣጠር በ2012 ዓመተ ምህረት የኦሎምፒክ የወርቅ ሜዳሊያ አሸናፊ የነበረችው ጆርዲን ዊቨር አንዷ ናት።
በወቅቱ ጥቃት እየደረሰብኝ እንደነበረ ባለማስተዋሌ በራሴ እናደዳለሁ። ይሄ ስሜት እስከዛሬ ድረስ ይረብሸኛል።
ይህ ስሜት ብዙ ሴቶች የሚጓሩት መሆኑን በአንድ ወቅት የዩኒቨርሲቲ ተማሪ ሆና ጥቃት የደረሰባትና አሁን ዓለም አቀፍ መብት ለሴቶች በተሰኘው ድርጅት ውስጥ የሴቶች መብት አቀንቃኝ የሆነችው ፓትሪሺያ ኩምቤ ትናገራለች።
በአንድ ወቅት ይህ የደረሰብኝ ነገር ወንጀል ነው አይደለም ብዬ ራሴን መጠየቄን አስታውሳለሁ። ብዙ ከጥቃት ተራፊዎችም ተመሳሳይ ስሜት ነው ያላቸው። ምክንያቱም በሴቶች ላይ የሚደርስ ጥቃት የተለመደና አዲስ ያልሆነ ነገር እንዲሆን ተደርጓል።
ሌሎች ጥቃት የደረሰባቸው ሰለባዎች በደላሎችና በቅርብ ሰዎቻቸው ሳይቀር በህገወጥ መንገድ የወሲብ ንግድ ወይም ፊልም ስራ ላይ እንዲሰማሩ የተደረጉ መሆናቸውን Children of the Night ወይም የምሽቱ ህጻናት የተሰኘው ድርጅት ዳይሬክተር የሆነችው ሎይዝ ሊዝ ገልጻለች።
ሴቶቹ በቡድን ይደፈራሉ። ለማመን በሚያስቸግር ሁኔታ ይደበደባሉ። ያደንዛዥ እጽን ሊጠቀሙም ይደረጋል። ከእቃ ጋር ይታሰራሉ። በሽቦ አጥር ውስጥም ያስቀምጧቸዋል።
እነዚህ ሴቶች አንዳንዴ ተኩሶ የመግደልና ዝርፊያ የመሳሰሉ ከባድ ወንጀሎች ውስጥም በግድ እንዲሳተፉ ይደረጋሉ። ከዛም ባለፈ ጥቃት አድራሾቹ በእጅግ ዘግናኝ ጥቃቶቻቸው የተጎጂ ሴቶችን አይምሮ ሊቆጣጠሩና ትስስር ሊፈጥሩ እንደሚችሉ የቤት ውስጥ የወሲብ ንግድ ስራ ሰለባ የነበረችውና አሁን ሴፍ ሃውስ በተሰኘ ፕሮጀክት ውስጥ ሌሎች እንዲያገግሙ የምትሰራው አሊያ ደዊስ ታስረዳለች።
ይሄ ትስስር በ12 ወይም በ13 ዓመት ሴት ልጆች ላይ ቢደርስ ብለሽ አስቢ። እና ይሄ መልኩን እያቀያየረ በአብዛኛው እድሜያቸውን ይከተላቸዋል።
በዚሁ ሴፍ ሃውስ በተሰኘው ድርጅት ውስጥ የምትሰራው ብሪትኒ ዱን እንደምታስረዳው በዚህ ጉዳይ ላይ የተደረገ ዓለም አቀፍ ጥናት ህገወጥ የወሲብ ስራዎች ላይ እንዲሰማሩ ከሚደረጉት ወጣት ሴቶች ግማሽ የሚሆኑት ጥቃቱ የሚደርስባቸው በቤተሰብ አባላቸው እንደሆነ ያሳያል።
የከለላ ስርዓቱ በአግባቡ እየሰራ ባለመሆኑ እነዚህ ልጆች ወደዚህ ህገወጥ ስራ ካሰማራቸው የቤተሰብ አባላት ጋር መልሰው እንዲኖሩ ይገደዳል። ያንን ሸሽተው ሲወጡ ደግሞ ለጎዳና ኑሮ ይዳረጋሉ።
በህገወጥ ስራ ላይ እንዲሰማሩ የተደረጉትም ሆነ የቤት ውስጥ ጥቃት የደረሰባቸው ሰፊ እርዳታ እንደሚያስፈልጋቸው ICNA ሪሊፍ የተሰኘው ድርጅት ኃላፊ የሆነችው ማሊካ ማክዶናልድ ታስረዳለች። ድርጅቱ ጥቃት ለደረሰባቸው ሙስሊም ሴቶችና ሌሎችም መጠለያ ይሰጣል።
አብዛኛውን ጊዜ እነዚህ ሴቶች በእስር ተይዘው ነው የሚቆዩት። ምንም አይነት ገንዘብም ሆነ ስራ የሚያስቀጥር ሙያ የላቸውም።
ማክዶናልድ አክላ አንዳንድ ሴቶችና በህገወጥ ስራ ላይ እንዲሰማሩ የተደረጉ ወጣት ልጆች ወደ ወሲብ ስራ እንዲሰማሩ ይገደዳሉ ትላለች። ወይም ከአንድ መጠለያ ወደ ሌላ በመሸጋገር ከባድ ጊዜ ያሳልፋሉ።
በጣም ከባድ ነው። ለምሳሌ በትዳሯ ውስጥ የሚደርስባትን ጥቃት ሸሽታ የሄደች ሴት የራሷን ወይም የልጇን ህይወት ለማሻሻል ስትጥር እንደገና መጠለያ ውስጥ አደንዛዥ እጽና አልኮል የሚጠቀም ወይም የአእምሮ ህመም ያለበት ሰው ያጋጥማታል።
ታዲያ መፍትሄው ምን መሆን አለበት የሚለውን ጥያቄ ሲመልሱ ረጅም ጊዜ ሊኖሩበት የሚችሉባቸው መጠለያዎች ትምህርትና የስነ ልቦና ድጋፍ እንደሚያስፈልግ ሁሉም ያስረዳሉ። ያን ለማድረግ ደግሞ ከመንግስት የሚመጣ ተጨማሪ ገንዘብ ድጋፍ ብቻውን ችግሩን ባይፈታውም ትልቅ እገዛ ግን ያደርጋል። በማይክ ሱሌቫን ለተጠናቀረው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸውን ዝግጅቶች አጠናቀን ወደ መሰናበቱ ላይ ነን ያለነው። በምሽቱ ፕሮግራሙ አናዘጋጅ ሰለሞን አባተና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ንጉሱ ታምሬ የፕሮግራሙ አቀናባሪያችን። ስንብት ከማረጋችን በፊት የአንድ የኢድ አልፈጥር በዓልን ምክንያት በማድረግ አንድ ዜማ ይጋብዘናል። በዜማው አብራችሁን ቆዩ። በእኛ በኩል ደህና ደሩ።
ኢድ ሙባረክ።